ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
ጾም አክባሪ ለቤተሰብ በጉልበታቸው ቀን አገልጋይ ናቸው። የተሰጋ ተዳድራሉ። ዛሬ ይዘዋል አክልና ደካማ ተሰባላቸው ነው ይረዳሉ። ትናንትና ተስፋ ነበረን ባንክ ምናምን መስኮ ሲደብድ ይዋላ ከደለም ከይላል ይናል ያለ መስቴ መጣል ተውሉ የሳይኖር ቀረ።
በወሎ ደላንታ በናዳይ ሰዋት ወጣቶችን በህይወት የማግኘቱ ተስፋ የተመናመነባቸው የቤተሰብ አባላት ሀዘን እየተቀመጡና አርማቸውን እየወጡ እንደሚገኙ ተናግረዋል። ሌሎች ጉዳዮችንም የተካተቱበትን መሰናደው ሀብታሙ ስዩም መራለው። የዛሬ ምስልና ድምጽ አቀናባሪያችን ብርሃን ሄዱናት። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ቀዳሚው ዘገባ ወደ ወሎ ደላንታ ይወስደናል። በደላንታ ወረዳ የዋሻ ውስጥ ባህላዊ የኦፓል ማምረት ስራ ላይ ሳሉ በናዳይ ተዋጡ ወጣቶችን በህይወት የማግኘቱ ተስፋ የተመናመነባቸው የቤተሰብ አባላት ሀዘን እየተቀመጡና እርማቸውን እየወጡ እንደሚገኙ ተናግረዋል። በናዳይ የተቀበሩት አምራቾች 20ኛ ቀናቸውን ያዙ ሲሆን ከዚህ በኋላ በህይወት የመገኘታቸው እድል የምንም ነው ሲሉ ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። አስክሬናቸውን አግኝተን ቀብራቸውን በክብር አለመፈጸማችን ሀዘናችንን አባብሶታልም ብለዋል። መስፍን አራጌ የተከታዩን ዘገባ ልኮልናል።
ደቡብ ወሎ ዞን ደላንታ ወረዳ 018 ቀበሌ አለውሃ በሚባለው ተራራ ወገብ ላይ ለኦፓል የከበረ ድንጋይ ምርት በተፈለፈለ ረጅም ዋሻ ውስጥ እንዳሉ በናዳ የተቀበሩ አምራቾች ዛሬ 19ኛ ቀናቸውን ይዘዋል። የአካባቢው ማህበረሰብና የአምራቾቹ ቤተሰቦች በዋሻው መግቢያ አንጻር ናዳውን እያነሱ ከ70 ሜትር በላይ ወደ ውስጥ ዘርቀው ለመግባት ቢሞክሩም የተቀበሩትን ወጣቶች በህይወት ወይም ማስከሬናቸውን ለማግኘት አልቻሉም። ከ750 ሜትር በላይ እርዝመት እንዳለው በተገለጸው ዋሻ ውስጥ በናዳ የተዋጡት አምራቾች ከሁለት ሳምንታት በላይ ያለ ምግብና አየር በመቆየታቸው ተስፋቸው የተመናመነው ቤተሰቦቻቸው እርማቸውን ለማውጣት ሀዘን ተቀምጠዋል። የደላንታ ወረዳ ነዋሪው አቶ ካሳው ደጀን በናዳው ከተቀበሩት አምራቾች ሶስቱ የቤተሰባቸው አባላት እንደሆኑ ይናገራሉ። አደጋውንም ቅስም ሰባሪ ሲሉ ነው የገለጹት።
ካንዲየት ሶስት ሰዎች ናቸው። ደጀን ጌታዬና አንታየ ጌታዬ ዳዊት ስላሽ ናቸው። ሁለቱ ወንድማማች ናቸው። አንደኛው ደግሞ የአንደኛው ሚስት ወንድም ነው። ለቤተሰብ ታዛዥ ግን ለቤተሰብ ሆነ ለጎረቤት ጥሩ አገልጋይና ታዛዥ ናቸው። ልጆች ትልቅ ሰውም አክባሪ ለቤተሰብ በጉልበታቸው ቅን አገልጋይ ናቸው። ቤተሰብ ያስተዳድራሉ። ትዛር ይዘዋል። አክልና ደካማ ቤተሰብ አላቸው። እነሱ ይረዳሉ። ትናንትና ተስፋ ነበረን ባንክ ምናምን መጥቶ ሲደበድ በኋላ ከደለም ከይላል ይናል ያለ መስቴ መጣል ተብሎ የሳይኖር ቀረ። ከትናንት ወዲህ ተስፋ ቆርጠን ምንም እንዲ ተስፋ እንዲ የሌላቸው ነው አሁን ያረጋገጥም። በጣም የልጆቹ ወጥቶ መቅረት ከምንም በላይ እያዘንና እየተከዝን ነው ያለ።
የወረዳው መንግስታዊ አመራርም ሆነ የአካባቢው ማህበረሰብ በዋሻው ውስጥ ሳሉ በናዳ የተቀበሩትን ወጣቶች ቁጥር ከ10-20 ያደርሱታል። አቶ ካሳው ግን በናዳው እንደተዋጡ የተረጋገጡት ሰዎችን ብዛት ከ10 ያሳነሱታል።
መራየው አበበ፣ ፋሲል ሞላ፣ ጌጅን ጌታዬ፣ አንታዬ ጌታዬ፣ ዲያዊት ስለሽ፣ መሰለ ምስጌ፣ መኮንን ብርሃን 018 ቀበሌ ናቸው። ከዛው ከሚሰራበት ቀበሌ ማለት ነው። ሁኩ የምትባል ደግሞ ከሌላ ቀበሌ ነው። ከጣና የመጣች 8 ናቸው።
ከሀዘንተኛ ቤተሰቦቹ አንዷ አለሚቱ ክፍሌ መራጊው አበበ የተባለ የ29 ዓመት ታናሽ ወንድማቸውን በናዳ አጥቸዋለሁ ሲሉ ይናገራሉ። ወንድማቸው በወጣትነቱና ብዙ በሚሰራበት እድሜ የእንዲህ አይነት አደጋ ሰለባ መሆኑ ለቤተሰቡና ለአካባቢው ማህበረሰብ አስደንጋጭም አሳዛኝም ክስተት እንደሆነ ይገልጻሉ።
መራጊው አበበ ማለት በጣም ደግ መልካም ሰው ፈጣሪ ሲፈጥር ከላይ ሁሉን ነገር ትትና እስከ ወንድነት አሟልቶ የፈጠረው እኔ እህቱ ስለሆንኩ ብቻ ሳይሆን ይህን የምልለት ጎረቤትም ዘመድ ባደው ምንም አይነት ሳካ የሌለው ምንም የስድስት ወር አንድ ወንድ ልጅ ህፃን ያለው ነው። እናቱም አባቱም አሉ። እንደ አጋጣሚ ሆኖ እናትና አባቱ ተለያይተው የብቻ ነበር የሚኖሩት። አባቱ ትንሽ በጉልበት ደከም ያለ ስለነበረ አባቱን እየጦረ ከሱ ውጭ አባቱን ማንም የሚረዳው እናንትን የሚለው የሌለው ልጅ ነው። ያው እናቱም በተመሳሳይ እንደዛው በቃ በሁሉም ነገር ለሁሉም ወገን እንኳን ለእናት አባቱ አይደለም ቀርቶ ለማንኛውም ወገኖቹ ለሁሉም እንትን ፈጣሪና ደራሽ የሆነ ወጣት ልጅ ነበር። ግን ይሄ ነው ብሎ ለመግለጽ ራስ ትንሽ ይከብዳል።
የዳላንታ ወረዳ ዋና አስተዳዳሪ አያሌው በሬ ሆኖ ባህላዊና ዘመናዊ ዘዴዎችን በመጠቀም በናዳው የተያዙትን አምራቾች ለመታደግ ሙከራዎች ቢደረጉም ውጤት እንዳላመጡ አስረድተዋል። የአገር መከላከያ ሰራዊት በተለያዩ ተተኳሾች ከዋሻው ላይ የተንጠለጠለው ናዳ ለመበተንና የነፍስ አድን ጥረቱን ለማቃለል ሙከራዎችን ማድረጉን አቶ አያሌው አመልክተዋል።
የሰው ቁጥር እስካሁን 9 ሚሊዮን ነው ያለን መረጃ። እዚህ ያለውት ልዩስም ቆቋ ከሚባለው ከዛው ቀበሌ 8 ከሌላ ቀበሌ የመጣ አንዳል የሚል እነሱ ለማውጣት በርካታ ረብረብ ተደረገ። በባህላዊ መልኩ እየተቆፈረ ስለነበር ተደርምሶ የነበረው ለሰባት ቀን አካባቢ በባህላዊ መልኩ ተቆፍሮ እንዲወጣ ለማድረግ ጥረት አደረግን፣ አልተቻለም። ከዛ በኋላ ደግሞ ሌሎች አማራጮች ተጠቀምን። መከላከያም አንዲሶቹን ክልልም የዞን መንግስትም ጂኦሎጂስቶችን አስገባ ታየ። የመከላከያ አማራጮች ቋጥኙ እንዲወርድ ጥረት ተደረገ። የሚቻለው ሁሉ ተደረገ። የመጀመሪያው ፕላን ላይ ውጤት ማምጣት አልተቻለም። ሁለተኛ ፕላን እንደገና ታይቶ የምስራቅ አማራ እዝን የሚያስተባብሩት ጀነራል ዘውዱ ታርጌ እሳቸውን መጥተው ቦታውን አዩት። መሐንዲስም ይዘው ገቡ። የዞኑም ዋና አስተዳዳሪ ከክልልም መንግስት አካላት ተልኮ መጥቶ በጋራ ታየ። ማቴሪያል ቀረበ። ተደራጀ ኃይልም እንዲገባ ተደረገ። ገብተው እነሱ ካዩ በኋላ ትናንትና በገቡት መሳሪያዎች የሚቻለውን ሁሉ ተደረገ። አሁንም ያንን ቆጥኝ ማውረድ አልተቻለም። አሁን የመስራት አቅሙም ሰውም ተጎጂ ቤተሰብም ቁጥሩ እየቀነሰ መጣ። እርሙንም የማውጣት የማስለቀፍ ያካሄዱ የሰው ኃይል ቁጥሩ ለቁፈራ እየቀነሰብን መጣ። በእኛ በኩል ግን የሚቻለውን ሁሉ እያደረግን ነው። እንዴት አስከሬን ከዛ አስቀምጠን ያለ ወግ ያለ ማድረግ ያለ አገር ያለ ሴት ያለ ትውፊታችን እንዴት እንደዛ ሊሆን ይችላል የሚል ሀሳብ አለን። እኛም እንደ አካባቢ መንግስት ግን የውጤቱ ጉዳይ እውነት ለመናገር ከዚህ ባሻገር ያመጣ ነው ነገር አልነበረም።
ስለዚህ ተስፋ አስቆራጭ ነው በህይወት የማግኘቱ ነገር።
በቃ 19 ቀን ሞላቸው። እንግዲህ ይህንን መገመት ለማንም አያሻም።
የወርቅ ዋሻ ኦፓል አምራቾችና ግብይት ማህበር ሊቀመንበር አቶ ተስፋ ያጋዥ እንዲህ አይነት አደጋዎች ዳግም እንዳይከሰቱ መፍትሄ ያሉትን ሀሳብ ሰንዝረዋል።
ወደፊት ያው ቦታ ብዙ ስርዓቶችን የያዘ ቦታ ስለሆነ መንግስት ከወዲሁ ቢሞቱም እንኳን ተጨማሪ ብዙ ስርዓቶች እዛ ቦታ ላይ ስለሆነ የተከላት ኑሯቸውን የሚገፉት መንግስት የተሻለ ነገር ተጠቅሞ ገደሉ ካልወረደ አስቸጋሪ ነው። እዛ አካባቢ ያሉ ወጣቶች የስራ እድል መፍጠራቸው ነው እና ለተተኪውም ትውልድ አደጋ የሆነውን ፓርት መንግስት በተሻለ መንገድ ተባብሮን ቢወርድ።
የናዳው መንስኤ ዋሻውን ለመደገፍ የቆሙት ምሰሶዎች በህገ ወጥ አምራቾች በመፍረሳቸው እንደሆነ የአካባቢውን አምራቾች ዋቢ አድርጎ የአሜሪካ ድምፅ መዘገቡ ይታወሳል። ናዳው በተከሰተበት አካባቢ 750 ወጣቶች በማህበር ተደራጅተው በኦፓል ማምረት ስራ ላይ እንደተሰማሩ ከወርቅ ዋሻ ኦፓል አምራቾችና ግብይት ማህበር የተገኘው መረጃ ያመለክታል። የደቡብ ወሎዋ ደላንታ ወረዳ ከ2004 ዓ.ም አንስቶ በኦፓል ማዕድን ምርቷ ትታወቃለች። ይሁንና አመራረቱ ባህላዊ፣ ምርቱ የሚገኝበት አካባቢም ገደላማ በመሆኑ በተደጋጋሚ የሚከሰተው ናዳ ለህይወት መጥፋትና ለአካል ጉዳት ምክንያት እንደሆነ ይነገራል። ምርቱ በዘመናዊ አሰራር ካልተደገፈ ወደፊትም መሰል ችግሮች ሊፈጠሩ እንደሚችሉ ነዋሪዎች ያሳስባሉ። ለአሜሪካ ድምፅ ለተጠናከረው
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛግብት ያሳያሉ። እነዚህ ስደተኞች በሀገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ኢኮኖሚያዊ ችግሮች ሲጋለጡ ይታያል። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያን ስደተኞች መካከል ጥቂት የማይባሉትም ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። ይህን የተመለከተውን ዘገባ በመቀጠል እናሰማችኋለን።
በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቀዋለች። ከአመታት በፊት እሷም በዚህ የህይወት ምዕራፍ አልፋበታለችና
12-13 ሰዓት ልትሰራ ትችላለህ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደህ ትሰራለህ? አንተንም ይቀይርሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆሰው እዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ህክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ያው ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ መኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ ኑሮ ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
ተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳ ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችን የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞችን፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ ዶክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀው ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት ኮሌጅ ትምህርትን ዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዶክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዶክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ፣ ኢትዮጵያኖችም በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፎ ፓስፖርታቸው ኤክስፓየር አድርጎባቸው ምንም አይነት ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንዶክመንትድ ሊባሉ ይችላሉ።
እኒሁ ግሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናልስ እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ ነው። የኢንሹራንስ እንደዚህ ዜግነት ምናምን የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊሆን ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻርቲስ እንደዚህ ይሰጣሉ። ለጥርስም እንኳን ቢሆን በነፃ ደግሞ የህግ አገልግሎት የሚያገኝባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች ሴንተሮች አሉ። የነጻ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤትም ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻርችስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልደ ኢትዮጵያውያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልደ ኢትዮጵያውያን ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናል ሬዲ ሆንክ ተው መሆን አለበት። እግዚአብሔርም ከሆነ አላም ወራቨር ይዘኸው መምጣት አለበት በውስጥ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የኛ ሰው ይረዳህ ዝግጁ ነው። ሰው ካገኘ ይረዳሃል፣ ኢንፎርሜሽን ይሰጣሃል። አንዶክመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶክመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በረም ኢንፎርሜሽን ሰብስቦ ahead of time ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካኩሉ ፋሚሊ መስራች ዶክተር እልል ተረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ አልተመዘገቡ ስደተኞች በየትኛውም መልኩ ይምጡ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት አለው አለ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያረጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ ያዩት የተለየ ነው። በወሬ መስማት አንድ ነገር ነው። የጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር ምን ኖር ስራ እየሰራን ተደላድለን ምን ኖር ኢትዮጵያውያን ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛም ይጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ አመት ይፋ ያደረገው አንድ ጥናት እንዳመለከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ አመታት ጋር ሲነጻጸር በ14% እየቀነሰ መምጣቱ ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ ስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በመቀጠል ደግሞ አስማማው ነው። መጠኑ ከፍ ያለ ንብረትን ውድመት መንስኤ የሆነ ስላለው የከተሞች ውስጥ የእሳት አደጋ ያስተናደውን ዘገባ ያስተማናል።
በተጋመሰው 2016 ዓ.ም ተመረሰ 6 ወራት ውስጥ በአገር አቀፍ ደረጃ እንደተከሰቱ የፌደራል ፖሊስ ኮሚሽን ከገለጻቸው 139 የእሳት ቃጠሎች 130 የሚሆኑት በአዲስ አበባ የደረሱ ናቸው። አደጋው ንብረታቸውን ካሳጣቸው የደሰ መድናይቱ ነዋሪዎች መካከል አቶ አየለ ወርቄ ይገኙበታል። በከተማዋ ሽሮሜዳ አካባቢ ነዋሪው አቶ አየለ ባለፈው ሳምንት ቅዳሜ የካቲት 16 ቀን 2016 ዓ.ም ተመረሰ በመኖሪያ ቤታቸው ላይ ስለደረሰው የእሳት ቃጠሎ አደጋ ለአሜሪካ ድምጽ አስረድተዋል።
ታተ ሰርቶ ነበር እዚያች ለገሳል መብራት ጠፍቶ ነበር። ከዛ በኋላ ምንም ያው ክዳኑን ባል ነበር ትንሽ ረሰል በረዘክተን ያው እጥክሳን እናና ካውሄደን ተመልሰን እስክንመጣ ድረስ ልጆች ይሄድ ነበሩ። ትንሽ ወደ አንድ ሰዓት ካስብ ላይ የኤሌክትሪክ ችግር ነው በዛ ያው ሰዓት እንድነሳ ተደረገ። እሺ ላይ ያልደረሰ ሙሉ እቃ ወይ እንዳለ ቤት ያለው እቃ ሙሉ አልቋል። ታራው ሌላ ጋር ላይ ተላለፍ አንድ ሁለት ክፍል ሙሉ በሙሉ አለቀ። ሌላ ክፍል ላይ እንዳይተላለፍ ብሎክ ስለሆነ እግዚአብሔር አትፎታል እና ሙሉ አንድ ነገር የተረፈ ነገር የለም። 2 ሚሊዮን ይደርሳል ሙሉ ቀር ምንም የተረፈ ነገር የለም። የልጆች አልጋው፣ ፍሪጁ፣ ቴሌቪዥኑ ምን አንድ ነገር ይባል የተረፈ ነገር የለም። ብዙ ነው በቃ ምንም ይሄ 15 ዓመት የለፈኑ ንብረት ነው የወደመው። ትንሽ ቢያንድ ክፍል ነበረች አዛኑን ያለ ነው ተሰብስበን ያለው ነው። ትንሽ ልረጋጋ ብዬ ወረዳዎች መጥቶ ፎቶ የሚያነሳሉ ምን የሚለው ብቻ ነው እንጂ ይህን ያሉ ነገር የለም። ይህን አርጉም ያሉ ነገር የለም። እስከ እሳት አደጋ መጥቶም ትንሽ ነገር ፍራሽ ነገር ምናምን እናመጣለን፣ ሌላ ብዙ የምናደርገው ነገርም የለም አሉ። በዛ ሁኔታ ነው ያለሁት።
አብዛኞቹ አደጋዎች የሚፈጠሩት ከበዓላት ወቅትና ዝግጅት ጋር ተያይዞ እንደሆነ የተናገሩት የኮሚሽኑ ቃል አቀባይ አቶ ጄይላን አብዲ ከጥንቃቄ ጉድለት የተከሰቱም እንዳሉ ተናግረዋል። የአደጋዎቹ መንስኤ የሚተነትነውን የፎረንሲክ ምርመራ ሪፖርት ይፋ ማድረግ ያስፈለገውም ህብረተሰቡ ጥንቃቄ እንዲያደርግ በማሰብ እንደሆነም አስገንዝበዋል። በዚህ ምርመራ ሪፖርት እንደተገለጸው በአዲስ አበባ ከደረሱ የእሳት ቃጠሎች 15ቱ ሆነ ተብሎ የደረሱ ናቸው። የኮሚሽኑ የህዝብ ግንኙነት ኃላፊ ጄይላን አብዲ ስለዚህ ጉዳይ ለአሜሪካ ድምጽ አብራርተዋል።
መንስኤዎቹ በአራት ክፍሎች የተከፈሉ ናቸው። አንዱ በምርመራ የተጣራው ማለት ነው። በኤሌክትሪክ የሚደርስ ቴክኒክ ችግር ምክንያት የሚደርስ ነው። ይሄኛው በዚህ አመት በ2016 73 ቃጠሎች ደርሷል። ይህም የደረሰው በአዲስ አበባ ከተማ ነው። በመካኒካል ችግር ደግሞ ምክንያት የተፈጠሩት 19 ናቸው። ለምሳሌ መኪና በራሱ ጊዜ አንዳንድ ጊዜ በሙቀት ይቃጠላል። ሰው ሳይነካው ሞቆ በራሱ የሚቃጠልበት ጊዜ አለ። ያ መካኒካል ሰው እጅ ሳይኖርበት ነው እንደሱ ማለት ነው። እነዚህ ደግሞ በመካኒካል ችግር ምክንያት የተፈጠሩት 19 ናቸው። ኢንሹራንስ ለማግኘት የራሳቸውን ጥቅም ለማስጠበቅ ሲባል ወይም ሌላ ሰው ላይ ጉዳት ለማድረስ ሆን ተብሎ ደግሞ በሰው አማካኝነት የሚደርስ የሳደረጋ አለ። ይህም 15 ነው። በቸልተኝነት የሚፈጸም ደግሞ የሳደረጋ አለ። ይህም 15 ነው። አንዱ የቀረኝ ምንድን ነው? በሌላ ምክንያት የሚደርስ ብለን ያስቀመጥነው 8 አሉ። 130 ነው በአዲስ አበባ ብቻ የደረሰው ቃጠሎ። 130 ስንል እኛ ለምሳሌ በአንድ ቃጠሎ መኪና ሊቃጠል ይችላል፣ የሰው ህይወት ሊጠፋ ይችላል፣ በርካታ በሚሊዮን የሚቆጠር ገንዘብ ሊወድም ይችላል፣ ሀብት ሊወድም ይችላል። አንድ ነው የምንለው እኛ በአንድ የተከሰተውን ቃጠሎ እንደ አንድ ነው የምንቆጥረው። ስለዚህ ከዛ አንጻር እነዚህ ደርሰዋል ማለት ነው። አደገኛ ነው ይሄ።
የአዲስ አበባ የእሳትና አደጋ ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ በበኩላቸው በከተማዋ ከእሳት ቃጠሎ በተጨማሪ 89 ሌሎች አደጋዎችም በስድስቱ ወራት ውስጥ እንደተከሰቱ ለአሜሪካ ድምፅ አስታውቋል። በእሳት ቃጠሎቹ ብቻ ግማሽ ቢሊዮን ብር የሚገመት ሀብትም መውደሙን አቶ ንጋቱ ተናግረዋል።
ላጋጠሙ አደጋዎች ፈጣን ምላሽ ለመስጠት ጥረት አድርገናል። እንግዲህ በተለይ በስድስት ወሩም አጋጥሞ ከነበሩ አደጋዎች 25 ሰዎች ህይወታቸው አደጋ ላይ ወድቀው የነበሩ 25 ሰዎች ከአደጋው መታደግ ችለናል። እንደዚሁም ወደ 7.8 ቢሊዮን ብር የሚገመት ንብረትም እንደዚሁ ከአደጋው ማትረፍ ችለናል። በአንጻሩ ደግሞ 475 ሚሊዮን ብር የሚገመት ንብረት ደግሞ በእሳት አደጋው የወደመበትን ሂደት እናነሳለን እና በአብዛኛው እንግዲህ የምናተርፈው እና የምንታደገው ይበልጣል። በጋ ላይ ሲሆን የእሳት አደጋ የሚጨምርበት ሂደት አለ። አጠቃላይ በስድስት ወሩ 219 አደጋዎች አጋጥመዋል። ከዚህ ውስጥ 130ው የእሳት አደጋ ሲሆን ቀሪ 89 ደግሞ ሌሎች ድንገተኛ አደጋዎች ናቸው። ሌሎች የምንላቸው የጎርፍ አደጋ፣ የኮንስትራክሽን አደጋ እንደዚሁም ደግሞ እነዚህ አዲስ አበባ ውስጥ አልፎ አልፎ ክፍቱን እየተተው የሚተው ጉድጓዶች እና ውሃ የሚያቆሩ ጉድጓዶች አሉ። ዋና ለመዋኘት እንደዚህ እየገቡ ህይወታቸውን የሚያጡ አሉ። እነሱ ሌሎች ድንገተኛ አደጋዎች ውስጥ ይዘናቸዋል። 89 ናቸው እነሱ በቁጥር።
ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር አሃዙ መጠነኛ ቅናሽ እንዳለው የሚናገሩት የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ጄላን አብዲ በኤሌክትሪክ ቴክኒካዊ ችግር እየተፈጠረ ያለው አደጋ ቁጥር ግን ምንም ለውጥ አለማሳየቱ ይናገራሉ። በግማሽ ዓመቱ 9 የእሳት ቃጠሎ አደጋዎች ከተመዘገቡባቸው 3 ክልሎች መካከል አንዱ በሆነው የአፋር ክልልም ሆን ተብሎ የተፈጸመ የእሳት ቃጠሎ ስለመኖሩ ኃላፊው ጠቁመዋል።
አፋር ክልል ላይ በመካኒካል ችግር ምክንያት 4 ተከስተዋል። በኤሌክትሪክ ቴክኒክ ችግር ምክንያት 1 ተከስተዋል። ሆን ተብሎ በሰው አማካኝነት የተከሰተ ደግሞ 1 ነው። በአፋር ክልል 6 ተከስተዋል ማለት ነው። በደቡብ ኢትዮጵያ ክልል ደግሞ በኤሌክትሪክ ቴክኒክ ችግር 1 ተከስተዋል። በመካኒካል ችግር ደግሞ 1 ተከስተዋል። ሐረሪ ክልል በኤሌክትሪክ ቴክኒክ ችግር ምክንያት 1 ተከስተዋል።
አደጋዎችን ከፖለቲካዊ ጉዳይ ወይም ሌላ ምክንያት ጋር በማያያዝ የሚነዙ ወሬዎች በምርመራና የፍትህ ስርዓቱ ላይ እንቅፋት እንደፈጠሩም አቶ ጄላን ያመለክታሉ።
ፖለቲካሊ ነው የተሰራው የሚል ነገር የለም። በዚህ ኮንፈረንሲኩ በስድስት ወሩም ባለፈውም የተገኘ ነገር የለም። ሰው ሊያወራ ይችላል። እኛ የምንለው ደግሞ ይሄም ማውራት አይገባም። እኛ የምንለው ይሄም ማውራት ያለበት ፖሊስ ነው። ፖሊስ ምን ላይ ተመስርቶ ነው የሚናገረው? ይፋ የሚያደርገው መረጃውን በሳይንሳዊ መንገድ በፎረንሲክ ሳይንስ በምርመራ አጣርቶ ውጤቱ ችግሩ የደረሰው ወይም ደግሞ እሳት አደጋው የደረሰው ይሄ ነው ብሎ መግለጽ አለበት ነው። ያ ስህተት ነው። መፈረጅ አስቀድሞ መፈረጅ ፖሊስን ምርመራ ከመጉዳቱም በላይ የፍትህ ስርዓቱን ይጎዳዋል።
በሰሞኑ እሳት ቃጠሎ መኖሪያ ቤታቸውን ያጡት አቶ አየለ ወርቄም በራሳቸው ላይ ከደረሰባቸው ተነስተው ህብረተሰቡ ጥንቃቄ እንዲያደርግ ይመክራሉ። የወደመውን ቤታቸውን መልሶ ለመገንባት አቅሙ እንደሌላቸውም ገልጸው በቀጣይ የሚሆነውን በስጋት እየተጠባበቁ ነው።
እኔ በቃ ያለው ነገር እጄ ጠይቃለሁ እንጂ እጄ ላይም የለም። እኔ ከእግዚአብሔር ጋር በቃ ያለው ነገር አሁን ዋና ራሱ መስረቱ ብቻ ነው። ያለው ነገር ምንም እግዚአብሔርን አሁን ለጊዜው እያመሰገነ ራሴን እያደረግ ሰውም አይዞ አንተ ብታልፍስ ሌሎች ቢሆንስ አይዞ እግዚአብሔር አለ ራሱ ብቻ ዋና ጤናው እያሉ ሰውንም ስለሚችላ ነው። እኔም በቃ እግዚአብሔርን እያመሰገንኩ ነው ያለው በአሁኑ ሰዓት።
እንደ ፌዴራል ፖሊስ ኮሚሽን የፎረንሲክ ሪፖርት በመንፈቅ ዓመቱ ከደረሱ የእሳት ቃጠሎ አደጋዎች 8 የሚሆኑት ምክንያታቸውን መለየት አልተቻለም። ይህም አደጋው በደረሰበት ወቅት ሰዓቱን ለማጥፋት በሚል ወይም በሌላ ምክንያት መረጃዎች እንዲጠፉ በመደረጉ እንደሆነ የኮሚሽኑ የዝግኝት ኃላፊ አቶ ጄላን አብዲ ገልጸዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን አመሰግናለሁ። በዩናይትድ ስቴትስ ያዝነው ወር የጥቁሮች ታሪክ ወር በሚል ይታወቃል። ይህንን አስመልክቶ የተለያዩ የስነ ጥበብ አውደ ርዕዮች እየተከናወኑ ነው። በኒውዮርክ የስክስለ ተካሄደ አንድ የስነ ጥበብ አውደ ርዕይ ቆንጅታዬ ትነግረናለች።
ባለፈው እሁድ የተከፈተው አውደ ርዕይ The Harlem Renaissance and Transatlantic Modernism የሃርለም ዳግም ልደትና አትላንቲክ ተሻጋሪው ዘመናዊ ስነ ጥበብ የሚል ስያሜ ተሰጥቶታል። እስከ ሐምሌ 20 ወይም በፈረንጆች እስከ ጁላይ 28 ድረስ እንደሚቆይም ተገልጿል። ታሪካዊው አውደ ርዕይ የጥቁር አሜሪካውያንን የስነ ጥበብ ሰዎችና የውጭ አቻዎቻቸውን ስራዎች አሰባስቦ ነው ለእይታ ያቀረበው። አፍሪካውያን አሜሪካውያኑ ፈርጦች የመሩት የዘመናዊ ስነ ጥበብ ንቅናቄ ያለም አቀፍ ዘመናዊ ስነ ጥበብ አይነተኛ አካል እንደሆነ ለማሳየት የታለመ እንደሆነም ተነግሮለታል። የኤግዚቢሽኑ ዋና አዘጋጅ ዴኒስ ሚሪየል በወቅቱ የዘልዩነት ከነገሰባቸው ከደቡብ ዩናይትድ ስቴትስ አካባቢዎች ወደ ሰሜኑና ወደ ተቀረው አካባቢ ንጻነትንና የተሻለ እድልን ፍለጋ የፈለሱት በሚሊዮኖች የተቆጠሩ ጥቁር አሜሪካውያን በቆረቆሯቸው አዳዲስ ከተሞች የነበራቸውን ህይወት ጥቁሮች የስነ ጥበብ ሰዎች በታሪካችን ለመጀመሪያ ጊዜ ያንጸባረቁበት ወቅት ነበር ብለዋል። ያ ታሪክ ትኩረት ተነፍጎት እንደኖረም ዲኒስ ሚሪየል ሳይጠቅሱ አላለፉም። ለዚህ ኤግዚቢሽን አደራጅነት ያነሳሳቸው እሱ መሆኑን አመልክተዋል። እውነቱን ለመናገር ያን የመሰለ ግሩም ዘመን በኤምኢቲ ሙዚየም የሚሆን በሌሎችም ትላልቅ አብያተ መዘክር ትኩረት አላገኘም ነበር። በጊዜው በዋናነት የስነ ጥበብ ስራዎችን ሰብስበው የያዙት ከሲቪል መብቶች ንቅናቄ በፊት ለጥቁር አሜሪካውያን የከፍተኛ ትምህርት ዕድል ለመስጠት የተቋቋሙት ኮሌጆችና ዩኒቨርሲቲዎች ነበሩ። ሌሎችም በግልና በመንግስታዊ ተቋማት ይዞታ ስር የነበሩ ስብስቦችም አሉ። ታዲያ እኔ በ2020 ዓ.ም ወደ ሜትሮፖሊታን ሙዚየም ኦፍ አርት በመጣሁ ጊዜ ያንን ክፍተት ለማስተካከል ፈለግኩ። ሜት ሙዚየም ሁሉንም የስነ ጥበብ ታሪክ የሚዳስስ የጥበብ ኢንሳይክሎፒዲያ ማለት ነው። ነገር ግን በአሜሪካ ስነ ጥበብና በዘመናዊ ስነ ጥበብ ታሪክ ይህን የሚያክል ግዙፍ ክፍተት ቁጭ ብሏል። እኔም በዚህ አውደ ርዕይ ያንን ክፍተት ለመስጋት ነው የሞከርኩት።
ባውደሬው 160 የሚሆኑ ስዕሎች፣ ቅርጻ ቅርጽ፣ ፊልሞችና ፎቶግራፎች ለእይታ ቀርበዋል። ስራዎቹን ፈልጎ ማግኘት ቀላል እንዳልነበረ ነገር ግን ደስ ብሏቸው እንዳደረጉት ዲኒስ ይናገራሉ።
Many of the works were in the collections of historically black.
እነዚህ ስብስቦች በዩኒቨርሲቲዎችና በኮሌጅ ይዞታ ያሉ ናቸው። እነሱ ደግሞ ስብስቦቻቸውን ገና በዲጂታል ቴክኖሎጂ ሰንደው አላስቀመጧቸውም። ስለዚህ ኢንተርኔት ላይ አይገኙም። ምን እንዳላቸው ለማወቅ ራሴ ወደ ዩኒቨርሲቲዎቹ ተጉዤ ቤተመዘክሮቻቸውንና ማከማቻዎቻቸውን መጎብኘት ነበረብኝ። በደስታና በታላቅ ፍላጎት ይሄንን አደረኩ። በዚህ አውደ ርዕይ የቀረቡት አብዛኞቹ ስራዎች ከዚህ በፊት እኔም ፈጽሞ አይቻቸው አላቅም። ካሁን ቀደም በሽያጭም ይሁን በውሰት ታይተው አያውቁም። በእርግጠኝነት ባለፉት በርካታ 10 ዓመታት አልቀረቡም።
የኤረን ዳግላስ፣ የዊሊያም ኤች ጃንሰን፣ የአርቺባልድ ሞትሊና የሎራ ዊለር ስራዎች በአውደሪዮ ከቀረቡት ስራዎች መካከል ናቸው። ስማቸው ገኖ ያልወጣ የጥበብ ሰዎችን ታሪክ የማወቅ ጉጉት እንደነበራቸው የገለጹት የሃርለም ሬነሳንስ አውደሪዮ አዘጋጇ ዴኒስ ሚሪየል ለአብነት የሰዓሊ ሳሙኤል ጆሴፍ ብራውንን ስራዎችና ታሪክ ያነሳሉ።
አንዱ የኔ ፍላጎት በብዙዎች ስለማይታወቁት ሰዓሊያን ማወቅ ነበር። ለምሳሌ ሳሙኤል ጆሴፍ ብራውንን ብንወስድ በጣም አስቸጋሪ በሆነው ዋተር ከለር ፈሳሽ ቀለም እጅግ በጣም የሚጠበብ ሰዓሊ ነበር። መስታወት ውስጥ ጥክ ብሎ ሲመለከት የሚያሳይ የራሱን ስዕል ስሏል። እሱን ስዕል W.E.B. Du Bois The Soul of Black Folk በሚል ርዕስ በጻፈው ዝነኛ መጽሐፉ በዘመኑ የነበረውን የጥቁር አሜሪካውያን ስነልቦና በገለጸበት መንፈስ የሳለው ይመስለኛል። ዲቦይስ የዚያ ዘመን ጥቁር አሜሪካውያን ስነ ልቡና ምን ትያገጽታዎች አሉት ይል ነበር ያሉት ዲኒስ ሚዌል፣ ባንድ በኩል እኔ ማን ነኝ ብሎ ያለማቋረጥ ራሱን ወደ ውስጥ ይጠይቃል፣ በዚያው ልክ ደግሞ ከውጪ ትክ ብለው የሚመለከቱት እንዳሉ ያውቃል ብሎ ነበር ሲሉ ጠቅሰዋል። ሳአሊ ሳሙኤል ብራውን በመስተዋት ውስጥ ራሱን ትክ ብሎ የሚያይበት ስዕልም ያን መንፈስ የሚያንጸባርቅ መስሎ ይታየኛል ሲሉ አብራርተውታል።
ስለዚህ ግሩም ሆኖ ያበበ የጥቁር አሜሪካውያን ዘመናዊ ጥበብ ብቻ ሳይሆን የራሱ የአሜሪካ ዘመናዊ ስልጣኔም አካል ነው። እንደ አሜሪካዊነታችን ታሪካችን የሃያኛው ክፍለ ዘመን ዘመናዊ ስነ ጥበብም አካል ነው።
በኒውዮርኩ አውደ ርዕይ ሄንሪ ማቲስ፣ ኤድቫርድ መንች እና ፓብሎ ፒካሶን በመሳሰሉ ዓለም አቀፍ ሰዓሊያን የተሰሩ ስራዎችም እንደቀረቡ ተገልጿል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።